ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ነሐሴ 25 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም የመፍትሄው መሰረት ኢትዮጵያዊነት ነው በሚል ርዕስ ከዝግጅት ክፍላችን የቀረበ ሀተታ፣ ከዚያም በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። በሶዌቶ ደቡብ አፍሪካ በውጭ አገር ሰዎች ላይ ሲካሄድ በነበረው ጥቃት አንድ ኢትዮጵያዊ የተገደለ መሆኑንና ሌላ አንድ ኢትዮጵያዊ ቆስሎ በሆስፒታል እየታከመ መሆኑን የውጭ ጉዳይ ባለሥልጣኖች ተናግረዋል። ከተለያዩ የዜና ምንጮች ለመረዳት እንደተቻለው ኢትዮጵያውያንን ጨምሮ በርካታ የውጭ አገር ሰዎች መደብደባቸውና በርካቶችም ንብረታቸው መዘረፉ ታውቋል። በተለያዩ ቡድኖች ተከፋፍለው ጥቃቱን በመፈጸም ላይ የሚገኙ ክፍሎች በአገሪቱ ውስጥ የሚገኙ የውጭ አገር ዜጎች በአስቸኳይ አገር ጥለው እንዲወጡ ጠይቀዋል። ከዚህ ጋር በተያያዘ ሐሙስ ነሐሴ 24 ቀን በደቡብ አፍሪካ ደርባን ከተማ ቢራቱ ዳይሞ የሚባል ኢትዮጵያዊ በባለቤትነት በሚሰራበት የኮንቴነር ሱቅ ውስጥ ተኝቶ እንዳለ ማንነታቸው ያልታወቀ ሰዎች ከውጭ ቁልፉን በመቆለፍ ኮንቴነሩን በእሳት በማጋየት ለመግደር ያደረጉት ሙከራ የከሸፈ መሆኑ ታውቋል። የግለሰቡን የድረሱልኝ ጩኸት የሰሙ ጎረቤቶች ቁልፉን በመስበር እሳቱን በማጥፋት ሕይወቱን ሊያድኑት ችለዋል። ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፍኮ በጥምረት ለመንቀሳቀስ ውይይት መጀመራቸውን በኦነግ ልዑክ ቃል አቀባይ ተገልጿል። ጥምረቱ ለምርጫ ተግባር ብቻ እንዲያገለግል ታስቦ ይሁን ወይም ሁለቱ ድርጅቶችን ለማዋሃድ ይሄዳል የሚለው ጥያቄ መልስ አላገኘም። በሌላ በኩል የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በሰጠው መግለጫ ከፌዴራልም ሆነ ከክልል አስተዳደር ጋር ምንም አይነት ይፋዊም ሆነ ምስጢራዊ ውይይት ያላደረገ መሆኑን ገልጾ የተኩስ አቁም ስምምነት ያደረገውም ለሰላም እድል ለመስጠት ብቻ እንደሆነ ገልጿል። አቃቤ ሕግ ስለ ኢንጂነር ስመኝ አማሟት ጉዳይ የደረሰበትን የምርመራ ሁኔታ ለሕዝብ ለመግለጽ ይዞት የነበረውን መግለጫ ለሁለተኛ ጊዜ ለጳጉሜ አንድ ያስተላለፈው መሆኑ ታውቋል። በኢንጂነሩ አማሟት ላይ የተለያዩ መላምቶች እየተሰጡ አንዳንዶቹ አሁንም ባሉት ባለሥልጣኖች ላይ ጣታቸውን የሚቀስሩ በመሆኑ አቃቤ ሕጉ ማቅረብ ያለበት ማስረጃ አሳማኝ መሆን አለበት የሚሉ ሐሳቦች በመሰንዘር ላይ ናቸው። የአዋሳ ከተማ ከንቲባ ቴዎድሮስ ገቢባና የሲዳሞ ዞን አስተዳዳሪ አክሊሉ አዱላን ጨምሮ 100 ተጠርጣሪዎች ላይ አቃቤ ሕግ ክስ የመሰረተ መሆኑ ተነገረ። ተጠርጣሪዎቹ ከጥቂት ጊዜ በፊት በሲዳማና በወላይታ ተወላጆች መካከል የተነሳውን ግጭት እንዲሁም ያስከተለውን ግድያ፣ የአካል ጉዳትና መፈናቀል አስመልክቶ ከጀርባ በመሆን ግጭቱ እንዲፈጠር በማድረግ እንዲሁም በማባባስና በቁጥጥር ስር እንዳይውል በመከላከል ሚና ነበራቸው ተብለው የተከሰሱ መሆናቸው ታውቋል። በ20 ዓመታት ጊዜ ውስጥ በአፍሪካ ክፍለ ዓለም ሕክምና ሲደረግላቸው የተቻለ በሚካሄዱ የትጥቅ እንቅስቃሴዎች ምክንያት እርዳታ ባለመደረጉ ከ5 ቢሊዮን በላይ ሕፃናት መሞታቸውን አንድ ጥናት አጋለጠ። በጥናቱ መሰረት ከ1995 ዓ.ም ጀምሮ እስከ 2015 ባሉ ጊዜያት እንደ ናይጄሪያና ኮንጎ በመሳሰሉ በአፍሪካ የተለያዩ ክፍሎች በተካሄዱ የእርስ በርስ ጦርነቶች ውስጥ ከአምስት ዓመት በታች ያሉ ሕፃናት በቂ ምግብ፣ ንጹህ ውሃና የሕክምና አገልግሎት ባለመግኘታቸው ከ5 ሚሊዮን በላይ የሚሆኑት መሞታቸውን ገልጸዋል። በኡጋንዳ ቦቢ ዋይን የሚባለው ዘፋኝና የምክር ቤት ተመራጭ የአገሪቱን ፕሬዚደንት ተቃውመሃል ተብሎ ለተወሰነ ጊዜ በቁጥጥር ስር ውሎ መፈታቱ የሚታወቅ ሲሆን በእስር ላይ እያለ በደረሰበት ግብረ ስየር ምክንያት ሰውነቱ በመጎዳቱ ሕክምና ለማግኘት ሐሙስ ማታ ወደ አሜሪካ ለመጓዝ በመውጣት ላይ እያለ በኢንቴቤ አውሮፕላን ማረፊያ የተያዘ መሆኑ ታውቋል። ቀደም ብሎ ሌላ የተቃዋሚ ድርጅት መሪና የፓርላማ አባል የሆነ ግለሰብ ለህክምና ወደ ህንድ ሲሄድ ተይዞ የታሰረ መሆኑ ተነግሯል። ሁለቱም ሰዎች እንዳይሄዱ የተደረጉት የፍርድ ቤት ክስ ስላለባቸው ነው በማለት የመንግስት ቃል አቀባይ ገልጿል። ዜናው በዚሁ ይጠቃለላል። የመጥተው መሰረት ኢትዮጵያዊነት ነው። ዛሬ ላለንበት ቀውስ የመጀመሪያው ተጠያቂ ወያኔ ለመሆኑ ምንም ጥርጥር የለውም። አዲሱ ሹም ላለንበት ቀውስ ተጠያቂ በፊደሎች የተጋደሉት ኢሃፓና መይሶን ናቸው ብሎ ታሪክን ብረዛ ቢሞክርም ህዝብ በትግሉ ደርግን ጥሎ ተገቢ ሽግግር ሊያደርግ ሲል ይህን አደናቅፎ ዘረኛ አገዛዝን የመሰረተው ወያኔ ማለትም የአዲሱ ሹም ድርጅት መሆኑን ሁሉም ያውቃል። ዛሬም የቆየብን ቀውስ የህዝብን ትግል ማጅራት መተው ስርዓቱን አስቀጣይ አዲሱ ሹምን ስላመጡብን መሆኑ ግልጽ ነው። ኢህአዴግን እቀጥላለሁ ባዩና የወያኔን ህግ ሊያስከብሩ ለስልጣን የበቁት ሹሞች ለመሰረታዊ ለውጥ ተጻራሪ ሆነው የወያኔን ዘረኛ የበላይነት በራሳቸው ቡድን የበላይነት ሊተኩ እየሰሩ መሆናቸውንም እያየን ነው። ወያኔ አገራችንን የጎዳት ጠባብ ብሔረተኛና ጸረ ኢትዮጵያ በመሆኑ ነው። ወደ ዋልባ አድርጓታል። ስሟን ሊያቆሽሽ ይሁነኝ ብሎ ሰርቷል። የጎንደር ወሎን መሬት ሰርቆ ትግራይ አድርጓል። ለም መሬታችንን ለሱዳን ሰጥቷል። አማራውን ለይቶና ነጥሎ የዘር ማጥፋት ወንጀል ፈጽሞበታል። አርባ ጉጉ፣ በደኖ፣ ጋምቤላ፣ ኦጋዴን ወዘተ ሁሉም የወያኔ ጥቃት ጠባሳ አለባቸው። ተለጣፊዎችም የዚሁ ግፍና ወንጀል ተካፋይ ሆነው ህዝብን ሲያጠፉ እንደነበር አዲሱ ሹምና ጓደኞቹም ሊክዱት የሚችሉት አይደለም። በወያኔ አገዛዝ የዜጎች ኢትዮጵያዊነት ቦታ እንዳያገኝ ተደርጎ ህዝብ በብሔር ተሸንሽኖና በክልል ታጥሮ ወያኔዎች ኢትዮጵያ ማለቱ ራሱ ቀፋቸው ሰንደቅ ዓላማችንን ቀይረው በትምህርት ቤቶች አዳዲስ የሐሰት ታሪክ እያስተማሩ አዲሱ ሹም ራሱ በተካፈለበት እርምጃ አኖሌ አውልት በሚል አቆመው ሳይቀር ጥላቻን ሲያራግቡ ሁሉንም በአማራው ላይ ሊያስተባብሩ በሻቢያ ተደግፈው ለአመታት ሲጥሩ እንደባጁ ገና አልረሳንም። ዛሬ አዲስ ታሪክ ሊጽፉ ተለጣፊ የነበሩ ሹሞች ቢነሱ የምንደነቅ አይደለንም። መለስ ከመተና የወያኔ ጻይ መጥለቅ መጀመርን ስትያዝ የመለስ አዳናቂና ሎሌ የሆኑት እነ በረከት ጨለማ ሲውጣቸው ሌሎቹ ተደጣፊዎች ማለትም ኦዴድ ግን የሁኔታው ተጠቃሚ ለመሆን ጥረው በአረብና አሜሪካ ድጋፍ ተሳክቶላቸዋል። አዲሱ ሹም የተለጣፊ ጠባቦችና የአረብ አሜሪካ ሴራ ውጤት ነው። የህዝብ ተመራጭ ግን ከቶም አይደለም። በዚህ ውስብስብ ሂደት ዋናው ተጠቂ አሁንም አማራውና ኢትዮጵያ መሆናቸው ምንም ጥርጥር የለውም። በግርግሩ ኦህዴድ የተባለው ቡድን የበላይነትን ለመያዝ ሲጨረጨር ለአማራው ቆሟል ሲባል የከረመው በአዴን ያው ተቀጽላና ማሾፊያ እንደሆነ አለ። የዚህ በድን ቡድን ተወካይና የወያኔ ተቃዋሚ የሚባሉት እንደ ሌሎቹ ተለጣፊዎች መለስ ዜናዊ የቀየሰላቸውን የሎሌ ሚና በመጫወት በወያኔ ፈንታ ኦህዴድን ሊያመልኩ ተሰልፈዋል። ሌሎቹም የየክልሉ ተለጣፊዎች የወያኔን መንጋ በስካት መከተል እንጂ ወደ ህዝብ ጎራ ሊቀላቀሉ አልተቻላቸውም። ይበንዲ እንዳለ የህዝብን የለውጥ ፍላጎት አሁንም እያደናቀፉ ያሉት ወያኔዎችና ተለጣፊዎች እንጂ እነይ ሀባ እንዳልሆኑ ግልጽ ነው። ሐምሌ ቢያባራ በጋ የመጣ ይመስላል እንደተባለ ሁሉ ውሽልሽል ለውጦች የወያኔን መወገድና የህዝብን ፍላጎት መሟላት ያመጣ ይመስል የሚፈነድቁ ግን አሳዛኝ ፍጥሮች ናቸው። ደግሞ የሚደናገሩ ወያኔም አልተወገደ፣ ህዝብ የሚፈልገውም ለውጥ አልመጣ። አዲሱ ሹም በአንድ በኩል ያለውን አድሰን እንቀጥላለን ሲል፣ በሌላ በኩል ደግሞ የራሱን ድርጅት ስም ቀይሮ ብቻውን እንዲቀጥል መፈለጉን እየጠቆመን ነው። ምርጫ ብሎ በቁጥጥሩ ስር አድርጎ አሸናፊ በሉኝ ብሎ ሊገዛም መዘጋጀቱ ምስጢር አይደለም። ቀውሱንና የወያኔን አገዛዝ የሚያስወግደውን የሽግግር ሂደት እንደ ጦር የፈራው አለምክንያት አይደለም። አሜሪካ፣ ሻዕቢያና አረቦችም አዲሱን ሹም ሙሉ ድጋፍ የሚሰጡትም ኢትዮጵያ ነጻና ሀቀኛ ብሔራዊ መንግስት ከተመሰረተ የነሱ ጥቅምና ፍላጎት ሳይሆን የኢትዮጵያ ጥቅም የሚጠበቅ መሆኑን ስለሚያውቁ ነው። በዚህ ላይ ህዝብ ነቅቶ አገሩን ማዳን ሲገባው ለባዕዳኑና ለሹሞቹ ሴራ ሰለባ ከሆነ ሀገር ቢያጣ ተወቃሹ ራሱ ብቻ ይሆናል። ወያኔ ለረጅም ዓመታት ሊገዛ የቻለው በዋና መልኩ ህዝብን በብሔር ደረጃ ከፋፍሎ አካሎ ኢትዮጵያዊነትን ሊያደባይ ስለሞከረም ነው። ወያኔ ቀውሱ የመጣበት ያየለበት ህዝብ ይህንን የክፍፍል አጥር ነቅሎ ጥሎ ተባብሮ በኢትዮጵያዊነት በመታገሉ ነው። የህዝብ የጋራ ትግል ወያኔን ብቻ ሳይሆን የግንጣላና ጥበት አባወራዎችን ሁሉ ያሳፈረና ድባቅ የመታ እንደነበር የምናውቀው ነው። ይህን የህዝብ የድል ሂደት አደናቃፊዎቹ እንደገና ኢትዮጵያዊነትን አፍነው በጎጥ መከፋፈሉን አበረታተው እንዳሉ ባይናችን እያየን ነው። የወያኔን የበላይነት በሌላ የበላይነት ለመተካትና ኢትዮጵያዊነትን ለማደባየት እንቅስቃሴው መጧጧፉን አላየውም የሚል ሊኖር አይችልም። በአዲሱ ሹም ዙሪያ ኢትዮጵያ ከኦሮሚያ ትውጣ፣ ኢትዮጵያዊ አይደለንም፣ አማራና ክርስቲያንን በሜንጫ በገንጠል ግባችን ነው የሚሉ ወንጀለኞች በየአይነቱ ተሰባስበዋል። የጉዞው አቅጣጫ ወደ ኢትዮጵያዊነትና ዴሞክራሲ ሳይሆን ወደ ጎጥ ክፍፍልና ዘረኝነት በአዲስ መልክ መሆኑን በስጋት ብናይ የሚፈረድብን አይሆንም። የትግሬ የበላይነት የተባለውን በኦሮሞ ወይም የሌላ የበላይነት ሊተካ ሲል ህዝብ ደሙን አላፈሰሰም። ወያኔን ተክተው ዘረኛና የብሔር የበላይነትን ለማስፈን የሚመኙ ካሉ ያው በትግል የምንጋተራቸው ይሆናል እንጂ ማንም ከዚህ ጊዜ ወዲህ ኢትዮጵያንና ኢትዮጵያዊነትን ሊያጠፋ የሚፈቀድለትና የሚችልም አይሆንም። ሽፍንፍን ዘረኝነትን ወይም ወያኔ ቁጥር ሁለትን ተደናግረን ልናስተናግድ ባይጠበቅም ጥሩ ይሆናል። በአዲሱ ሹም ጥሪና በዙሪያው የተኮለኮሉ ጠባብ ቡድኖች ከሃዲ አንጃዎችና ወንጀለኛ ግለሰቦችን ስናይ ጥርጣሬን ብንዝ ሲያንስ ነው። አረቦች ለአዲሱ ሹም 3 ቢሊዮን ዶላር እንሰጣለን አሉ። ምክንያታቸው ምስጢር አይደለም፣ መዘዙንም እናውቃለን። አሜሪካም በዓለም ባንክ አማካኝነት 1 ቢሊዮን ዶላር ልታበድር ነው። መሰል ብድሮች ከዚህ በፊት መዘረፋቸውን አጣው አይደለም። የአዲሶቹ ሹሞች ከሳውዲና ከኢምሬትስ ጎን መሰለፍ ለአገራችን ብዙ ቀውስን አምጪ መሆኑን ሁሉም ያውቃል። አሜሪካና ቻይና ባላቸው ሹክቻና በጠቅላላው በአሜሪካ ጫማ ስር መውደቅ ለኢትዮጵያ መቼም የሚጠቅማት አይደለም። አዲሱ ሹም ደግሞ በእነሱ ተመርጦ የህዝብን ትግል የሚዘጋ ሚና እንዲኖረው የተደረገ ነው። ይህ ግምትና መሰረተ ቢስ ክስ ሳይሆን ሀቅ ነው። ተቋማችንን በግልጽና በይፋ እንዳናቀርብ ለማፈን እየተደረገ ያለውን ሙከራ አልሳት ነው። ሁሉም የፖለቲካ እስረኞች እንዳልተፈቱም አልደረሰንም። ጸረ ህዝባዎችም አልተሻሩም። የስልጣን ከፈፈልና ፍርፋሪ ደላው ቀጥሎ ያው ስርዓቱ ተጠግኖ በአዲስ መልክ ሊቀጥል መታሰቡን ደግሞ ሹሞቹም የደበቁን አይደለም። የግለሰብ ፈላጭ ቆራጭነት አንገቱን ቀና ቀና እያደረገና የሚያስፈልገውንም ጣውት ጠረባ እያስፋፋ መሆኑን በመታዘብ ላይ ነን። እንኳን ያምባገነን ዳርዳርቻ ሌላም እናውቃለን ብንል ጉራ አይሆንም። በተቀሉ ደግሞ ጉልቻ ቢቀየር ወጣ ያጣፍጥም ነው። ያም ሆነ ይህ የሹሞቹ ጣፈንታ በመጪው ጠቅላላ ስብሰባቸው የሚለይለት ይሆናል። ወያኔዎቹ የድብድብ ኩራቱ ውሃ እስኪገባ ነው እያሉ ነው። ሌሎች ተለጣፊዎች ከማን ጎን እንደሚቆሙም አለየም። የሹሙ ቡድን ራሱ ክፍፍል አለውም ተብሏል። ባጭሩ ገና አለየለትም። ቢሆንም እነሱን መጠበቅ ሳይሆን ትግልን አፋፍሞ በመቀጠልና ኢትዮጵያዊነትን በማስከበር ድልን መሻት ያስፈልጋል። ኢትዮጵያዊነት ሕያው ሆኖ ይጠናከር። ጸረ ወያኔ ትግላችን ተፋፍሞ ይቀጥል።
በሸና ቸ ሞቱ በሸናቸ ሞቱ ተረት ተረት ከባለ ብረት ሊያጠጣን የባወሰት በሸናቸ የዚያ ትውልድን ገል እውነቱን የፋቅ ጥቁር በመለቅለቅ ደፋፍረን ብንጓዝ አቁም በመደበቅ ፍትህ ካላገኘ እንኳንስ የሰው ደም የውሻም ደም አይደርቅ በሸናቸ አዎ ቀኑንም ጥሎት መፋረዱ ላይቀር አቁሞ ከችሎት ዛሬ ደከመ ቢለማመጥ የጠገበ ወጥ ቢረክ ጊዜ ወስዳል እንጂ ከአቁም አይመለጥ በሸናቸ ሞቱ ተረት ተረት ከባለ ብረት ምን አይነት ተረት ነው ትውልድን የሚያረክስ ትውልድን የሚያወርድ እንኳንስ በሚወሰን አልተባለም በደል ደም የተነከረን እጅን የሳሙ በቸበሸሞቱ እያሉ መሰረት ምንድነው ጥቅሙ የግማሽ ሚሊዮን ህዝብ የተረገፈው እሁን ኮሎኔልዬ በሁለቱ ፊደላት በቸሸ ምክንያት ነው ለሁለቱስ ፊደላት ለቸሸ ተብሎ ሰው ጎዳና ይጣላል በጥይት ተገሎ ተረት ተረት ከባለ ብረት ሊያጠጡን የባቦት ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ቸና ሸን ፊደላት ያባ ሰርቆት ነው አልያም ያጣድፍ የነበር የዚያን ትውልድ ሞት ከደርግ ጅጅ ፈልቅቆ ሜሶን ደብቆት ተረት ተረት ከባለ ብረት ሊያጠጡን የባቦት ለቸናሽ አልሞትንም እምብኝ ብለን እንጂ የፊዳሉን ስራት እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር እምብኝ ብለን እንጂ ለስልጣን ለወንበር ማፈራረስ አገር ኢትዮጵያን መቸርቸር ለቸናሽ አልሞትንም መስዋዕትነትን ደፍረን ወሰድነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተበጣጠስነው የተተለተልነው የህዝብ ልጆች አካል ለጅብ የተጣለው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው ከደርግ ጽፈት ቤት ማከላዊና ከርቸል ያለም በቃኝ የተንጠለጠል ነው እውን እርሶ እንዳሉት በቸሸ ምክንያት ነው ጋሰር ከፎብን ጨው ተነስንሶብን የተቀጣጠል ነው ለሸ ሳይሆን የመሬት ላራሽ ህዝባዊ መንግስት የብሔረሰብ ጥያቄ አንግበን ነው ክብር ኮረኔሌ ዛሬ የጨበጡት በትረ መንግስቱ የተቀመጡበት ከኛ ትውልድ አካል ጥፍርና ስጋ ቆዳ ደም አለበት ለቸናሸ ብለን አልተንጠለጠልንም ህይወት አልከፈልንም መስዋዕትነትን ደፈን የወሰንነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተንጠለጠልነው የተተለተልነው የህዝብ ልጆች አካል ለጅበት ሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እንብኝ ብለን እንጂ የፊውዳልን ስርዓት እንብኝ ብለን እንጂ ለፋሽስት መገዛት እንብኝ ብለን እንጂ ለዘረኛ ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር ለቸናሽ ብለን ህይወት ካልከፈልን ስደት አልገባ ለሸ ሞቱ ያሉት ያን ብርቅዬን ትውልድ የሱ ቀን ሲመጣ ያነሱታል በግድ እስከዚያ ድረስ ግን ኮሎኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተደመሩትን ሞልቶ እንዳይፈሱ ሰብስበው ይቋጥሩ እኮ የምጥረጫ አቅላው ቤት ሳይቃጠል ቀኑ ሰብሰብ ያድርጉና አጥብቀው ይጫኑ ክደት የበዛበት ክፉ ነው ዘመኑ ይህን ከሃዲ ምሁርን ለመቀመጫ ሙት በክብር ይጋብዙና ለግሞ ይዳልሙት ዶክተር አብይዬ በኢህአዴግ እየሞት ያንጃው አለቃ እንጂ ያደነጋገሩት እውነተኛው ታሪክ ይሁን ለርሶ ጠፍቶት በብዙ ውስጥ ያሉት አው ፕሮፌሰሩ ሜሶን የነበሩ በቸናሸ ነበር የተገዳደን ነው እስቲ ብሎ ይመስክሩ ደርግ ጎዳና አረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እሁን ቸናሸን ፊደላት ያባ ሰርቆት ነው አለም ያጣድፍ የነበረው እዚያን ትውልድ ሞት ከደርግ እጅ ነጥቆት ሜሶኑ ደብቆት ለቸናሸ ነው ተረት ተረት ከባለ ብረት ሊያጠጡን የባቦት እኛ የደምጆች ዙሪያ የከበቡት ሶስት አባት ቃይረው መሐላም የሚምሉት አው ያሉ በድምሩ እስቲ በቸናሸ ነበርን ህይወት ያረገፍ ነው ብለው ይመስክሩ በቸናሸ ሞቱ በቸናሸ ሞቱ መስዋዕትነትን እንደፈን ይወሰን ነው ጥፍራችን ሲነቀል አመቀን ይቻል ነው ወፌላላ ገብተን የተበጣጠስ ነው የተሰለተን ነው የህዝብ ልጆች አካል ለጅበት ሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እንብኝ ብለን እንጂ የፊውዳሉን ስርዓት እንብኝ ብለን እንጂ ለፋሽስት መገዛት እንብኝ ብለን እንጂ ለዘረኛው ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር እኛ ለቸናሽ ህይወት አልገበርንም ቤት ንብረት ጥለን ከቶ አልተሰደን ለቸናሽ ሞቱ ይበቃል ተረቱ
የደብዳቤዎች አምድ ይህ ፕሮግራም ከእናንት ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች ለሁላችሁም የከበረ ሰላምታ ይነቀርባለሁ። ኢትዮጵያ በተፈጥሮ ሀብት መጠኗ ከማንም በምንም የምታንስ ሀገር አልነበረችም። ዛሬም አይደለችም። የደለበ የተፈጥሮ ሀብት ባለቤት የሆነችው ኢትዮጵያ ዛሬ በኋላ ቀርነት በጥሮትና እጦት ትሰቃያለች። በምግብ እጦት ህፃናት ይሞታሉ። ከፊሎቹ ደግሞ ከምግብ እጦትና እጦት ጋር ተያያዥ ለሆኑ ህመሞች ተጋልጠዋል። ከዘጠና ከመቶ በላይ የሚገመት የኢትዮጵያ ህዝብ ዛሬ በድህነትና ከድህነት ወለል በታች በሚገኝ የድህነት መጠን ላይ ተቀምጠዋል። በመድኃኒት እጦት ለተወሳሰበ ችግር የሚጋለጡና የሚሞቱ ወገኖች ቤታቸው ይጠራቸው። ከንጹህ ውሃ እጥረት እጦት ጋር ተያያዥ በሆኑ ለሆድ ውስጥ ተውሳኮችና ጥገኛ ትላትሎች ተጋላጭ የሆኑ የህዝብ ቁጥርም የትየለሌ ነው። የውሃ ነገር ሲነሳ የሀገሪቱ መዲና የሆነችው አዲስ አበባ ከዚህ ችግር መላቀቅ ያልቻለች መሆኗ በሌላው የኢትዮጵያ አካባቢዎች የውሃ ችግር ስር የሰደደ መሆኑን ጠቋሚ ማስረጃ ነው። ከሀገሪቱ ከ85 ከመቶ በላይ የሚገመተው አርሶ አደሩና አርብቶ አደሩ ህይወትም ከድጡ ወደ ማጡ እንጂ ማደግን ወይም መለወጥ የሚያመላክቱ ፍንጮች የሉም። አርሶ አደሮቻችን ዛሬም በሁለት በሮች ከማረስና ባህላዊ አሰራርን ከመከተል ያለፈ ዘመናዊ አስተራረስን መጠቀም አልቻሉም። አርብቶ አደሮችም የከብቶቻቸውን ጭራ ከመከተል ያለፈ ለውጥና እድገት ማሳየት አልቻሉም። በከተማ የሚኖረው ህዝብም ህይወቱ በፈጣን እድገት የሚንሰገሰገው የኑሮ ውድነትና የዋጋ ግሽበት እየተሰቃየ ነው። የከተሞች አካላዊ እድገት ጋር ተያያዥ በሆኑ የማህበራዊ አገልግሎቶች እጥረት ሳቢያ የስቃዩን መጠን እየቆጠረ ነው። የትራንስፖርት፣ የመኖሪያ ቤት፣ የህክምና እጦት፣ የምግብ አቅርቦትና እጦት የኑሮ ውድነት እየጠበሰው ነው። የከተሞች የድህነት መጠን የመንግስት ሰራተኞችን ቤት ሳይቀር እየበረከተ ገብቷል። ከድህነት ጋር ተያያዥ በሆኑ ማህበራዊ ቀውሶች ወይም ሶሻል ኢልስ በሚባሉ ችግሮች ከተሞቻችን ተተብትበዋል። የግድያ፣ የዝርፊያ ስርቆት፣ አስገድዶ መድፈር፣ የዝሙት አዳሪነት፣ የእጽ ተጠቃሚነት ወዘተ በኢትዮጵያ ከተሞች የሚስተዋሉ የተለመዱ ተግባሮች ሆነዋል። እነዚህ የማህበራዊ ቀውሶች ውጤት የሆኑ ቀውሶች እነሱ ተብለው ወያኔ ሰራሽ የሆነ የጥላቻ ፖለቲካ የህዝቡ ሰላማዊ ህይወት ከአደጋ ላይ ወድቋል። ኢትዮጵያ ትጠቀምበት ሀብት ስታጣ ለምን እስከዛሬ ድረስ ኋላ ቀርና ደሃ ሀገር ሆነች የሚል ከረር ያለ ጥያቄ ሲነሳ ለዚህ የዳረጓት ብልሹ ስርዓቶችና የስርዓቶቹ አራማጆች ስለተጫወቱት አሉታዊ ተጽዕኖ ሽምጥጥ አድርጎ ከመካድ ያለፈ ፍንጭ ሲሰጡ አይስተዋልም። ታሪካቸውና እኛ ህዝቦቿ የምንመሰክረውና የምናረጋግጠው ነገር የኋላ ቀርነታችንና የድህነታችን መንስኤዎች ስርዓት ወለድና ሰው ሰራሽ መሆናቸውን ነው። የቀድሞቹን አገዛዞች ከዛሬ ላይ ሆነን የምናነሳቸው ለመማሪያነት ነው። የዛሬው ዘረኛ አገዛዝ ወያኔ በጽናት የታገልነውና እስከ መጨረሻው የምንታገለው ዘርፈ ብዙ የሆኑ አሉታዊ የአገዛዝ ባህሪያት ስለሚታዩበት ነው። ጸረ ኢትዮጵያና ጸረ ህዝቧ የሆነ ዘረኛ አገዛዝ መሆኑ ብቻ ሳይሆን የመንግስታዊ ዘራፊነት፣ አሸባሪነት ተግባርም ስለተጸናወተውም ነው። ህዝብን በቋንቋ፣ በብሔር፣ በሃይማኖት እየከፈለ ጥላቻን በመርጨት በህዝብ እርስ በርስ መላተምና መጋጨት ተጠቃሚ ለመሆን አቅዶና አልሞ የተነሳ ብቻ ሳይሆን በተግባርም እያዋለው በመሆኑ ነው። ወያኔ ሰዎች የጠሉበትን ተግባራቶችን ከማጥፋት ይልቅ አላማውና ተግባሩን የጠሉ ሰዎችን በማጥፋት ለ27 ዓመታት በስልጣን ሊቆይ ይችላል። ፋሽስታዊ ደርግም አንድ ትውልድ ሙሉ የፈጀው ይህንን መርህ ተከትሎ እንደነበር መካድ አይቻልም። የወያኔ ከፋፍሎ ህዝብን የመግዛት ዘይቤው ኢትዮጵያን ለማፈራረስና ሀብቷን ለመስረፍ ምቹ ሁኔታን ፈጥሮለታል። በዚህ የወያኔ ዝርፊያ ተግባር አባላቶቹና ጀሌዎቹ የሀብት መጠን ወደ ላይ ሲስፈነጠር የብዙሃኑ ህይወት ወደ ታችም ጀሽቆልቁል አስገድዶታል። ይህንን ተጨባጭ እውነት የወያኔ አባላትና ጀሌዎቻቸው መቀበል ተስማቸዋል። ለወያኔዎችና ጀሌዎቻቸው እንዲሁም ለለየላቸው አደረባዎች ለዚህ የወያኔ ምዝበራና ዝርፊያ ሲነሳባቸው ቀድሞ የሚታያቸው በአዲስ አበባ የተገተሩ ትላልቅና ሰማይ ጠቀስ ህንፃዎችና ሰራናቸው የሚሏቸው መንገዶች ናቸው። እነዚህ ህንፃዎች የማን ናቸው? እንዴትስ ተገነቡ? ለሚሉ ጥያቄዎች ምላሽ የላቸውም። ከእያንዳንዱ የገጠርና የከተማ መንገዶች ጀርባ በህዝብ ስም በሀገሪቱ የገባችበት የዕዳ መጠን ወይም በህዝብና በሀገር ስም ከተገኘ ብድርና እርዳታ ጀርባ ያሉ የወንጀል ተግባራትን ሽምጥጥ አድርገው አላየንም አልሰማንም ይላሉ። የተገነቡ መንገዶችም 3 ወይም 5 አጥን ሲያገለግሉ የሚደርስባቸው ብልሽት ሁሉ መንስኤው ሌብነት ወይም ጉበኝነት መሆኑ አይታያቸውም። በኢትዮጵያ በተለያዩ አካባቢዎች የምንመለከታቸው ሁሉም የግንባታ አይነቶች የመዘረፋችን ምልክቶች እንጂ የእድገታችን መለኪያ ሊሆኑ አይችሉም። እድገትና ልማትን ከሰባዊ ልማት የነጠለ ማንኛውም ለውጥ ሀዲዱን የሳተ ነው ማለት ይቻላል። ቁሳዊ እድገትም እንደሌለ ወይም አጥጋቢ የሚባል እንዳልሆነ ብናውቀው የሰባዊ እድገት የሳተ በመሆኑ በእድገት ጠበብት ዘንድ ቅቡልነት የለው። የሰው ሀብቱ ላይ አሉታዊ ተጽዕኖ ያሳደረ መንግስት ደግሞ ከባዕድ ወራሪ ኃይል ተለይቶ የሚታይ ሊሆን አይቻልም። ባለፉት 27 የወያኔ ዘመናት ኢትዮጵያ በሰው ሀብቷ ላይ የተፈጸመው ኢሰብአዊ ተግባር ዜጎቿን ክፉኛ ጎድቷል። የዘር ጥላቻ ተዘርቶባታል። የብሔርና የሃይማኖት ልዩነት ከሚገባው በላይ ተራግቧል። ከሀገራዊ ማንነቱ ይልቅ ብሔረሰባዊ ማንነት ላይ ወያኔ ትኩረት ሰጥቶ በማራገቡ ሀገራዊ አንድነት እንዲናጋ ሆን ብሎ ሰርቷል። ህብረትና አንድነቱ የተናጋ ህዝብ ራሱንም ሆነ ሀገሩንም ከጠላት መከላከል አይቻለውም። ኢትዮጵያ ካለ ኢትዮጵያውያን፣ ኢትዮጵያውያን ካለ ኢትዮጵያ መኖር የማይችሉ ናቸው። ስለሆነም ኢትዮጵያውያን ሁሉ ሀገራቸው ኢትዮጵያን ከጥቃት ለማዳን ተባብረን እንነሳ፣ እንታገል። ያለ ጥርጥር ወያኔን እናቸንፋለን። አሰፋው ማስረሻ ከአዲስ አበባ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አስተጋጆች በቅድሚያ እንደምን ከርማችኋል እያልኩ የከበረ ሰላምታዬን አቀርባለሁ። ሀገር ምን ይመስላል? ምንስ ሴራዎች እየተጎነጎኑብን ነው? ዛሬ የብዙ ሀገር ወዳድ ኢትዮጵያውያን ጥያቄ ነው። የዛሬውን የኢትዮጵያን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተጨባጭ ሁኔታዎች ወዴት እየተንደረደሩና ከምን ደረጃ ላይ እንደደረሱ ለመገምገም የአይን እይታችን ለህሊና ፍርድ ከሰጠነው አሳዛኝም አሳፋሪም ደረጃ ላይ ደርሰናል። በ27 ዓመታት የተዘራው የጥላቻና የዘር ፖለቲካ ችግኝ በጠባቦችና ዘረኞች ውሃ እየጠጣረው፣ በዚያም ልክ ብዙሃኑ ኢትዮጵያዊ ወገን ይህን የጥላቻ ችግኝ ለማቃጠልና ለማጥፋት እየተራወጠ ነው። የሀገር ልዕልና፣ የህዝብ ህልውና ሆነ ሰላም ሊጠበቅና ሊረጋገጥ የሚችለው በአብዛኛው ህዝብ እንጂ በጥቂት ሳይማሩ ተምረናል በሚሉ ከሃዲዎች ሊሆን እንደማይችል ታሪካችን ቁልጭ አድርጎ ያሳየናል። ሀገር የምትወልደው የሚንከባከባትንና የሚጠብቃትን ብቻ እንዳልሆነም የኢትዮጵያ ህዝብ ያውቃል። ኢትዮጵያ አጥፊዎቿንም እንደፈጠረች እናውቃለንና ነው። ከዚህ ላይ የስነ ህይወት ጠበብቶች ስለ ሰው ልጅ ያስቀመጧቸውን 3 መሰረታዊ ነገሮችን ማንሳት ወደድኩ። የሰው ልጅ 3 መሰረቶች አሉት ይላል። ተፈጥሮ፣ አስተዳደግና ትምህርት ናቸው። ተፈጥሮ ሰውን ሁሉ እኩል አድርጎ ሰዋዊ ባህሪ አላብሶ ማህበራዊ ህይወት አጎናጽፎ የፈጠረው ስለሆነ የሰው ተፈጥሮ ችግር ፈጣሪ አይደለም፣ ሊሆንም አይችልም። ሁለቱ የሰው ልጅ መሰረቶች አስተዳደግና ትምህርት ግን በሀገር ላይ አውንታዊም አሉታዊም ተጽዕኖችን ሊያሳድሩ እንደሚችሉ ጥናቶች ይጠቁማሉ። አውንታዊም ሆነ አሉታዊ ተጽዕኖ የሚፈጥር አስተዳደግ ከቤተሰብ፣ ከህብረተሰብ፣ ከህዝብ ውስጥ ሊወጡ እንደሚችሉ የታመነ ጉዳይ ነው። ሀገርን ከሚያፈቅር ህዝብን ከሚያከብር ቤተሰብ የተፈጠረ ልጅ አስተዳደጉ ሀገር አፍቃሪና ወገኑን ወዳድ ዜጋ እንደሚሆን የሚያጠራጥር ጉዳይ አይደለም። የሀገር ክብር መጠበቂያ መንገዶቹም እውነት፣ እምነት፣ ፍትህ፣ እኩልነትና የዲሞክራሲ ባህሎች መሆናቸውንም ጠንቅቆ እንዲያውቅ የተደረገ በመሆኑ በውስጡ ያፈርጻቸዋል። መልካም የሚባል ሀገር ተረካቢ ዜጋም ሆኖ ያድጋል። የዚህ አይነቱ ዜጋ ለሀገር ዘብ ቋሚ እንጂ አጥፊ ሊሆን አይችልም። በተጻራሪው የባንዳ ልጅ ባንዳ፣ የሀገር ጠሊታ ልጅ ሀገር ጠሊታ፣ የዘረኛ ልጅ ዘረኛ የሆነ አስተዳደግን ተላብሶ ሊያድግ እንደሚችል ሳይታለም የተፈታ መሆኑ ብቻ ሳይሆን የሀገራችንም ታሪክ እየመሰከረው ያለ እውነት ነው። የሚገርመውና የሚደንቀው ጉዳይ የኢትዮጵያ ጥላቻና የዘር ፖለቲካ መነሻ መሰረቱ ስሜት በመሆኑ የሚሰጡት አስተምህሮ በልጆቻቸው ወይም በትውልድ ህይወት ላይ ሊያሳድር የሚችለውን የፖለቲካ የሥራ ባህል፣ ማህበራዊ ግንኙነትና ስነ ልቦናዊ ተጽዕኖን በውል ባለመረዳት የሚደረግ በመሆኑ ትውልድ አምካኝ ተግባር ነው። የበታችነት ከሰዎች ጋር እኩል አይደለም ወይም በተጻራሪው የበላይነት ከሰዎች ሁሉ የላቀ ባህል፣ ዘር፣ ቋንቋ፣ ታሪክ ወዘተ አለ እያሉ በብሔረሰቦች መካከል የልዩነት ግንብ እየገነቡ ያሉ ቤተሰቦችና የፖለቲካ ድርጅቶች አሳዳጊዎች ሳይሆኑ ገዳዮች ናቸው። ሀገር አጥፊዎች ናቸው ቢባል ስህተት ሊሆን አይችልም። ዛሬ ለይስሙላም ቢሆን በየመድረኩና በየአደባባይ ከሚወራለት ዲሞክራሲ ጋርም በእጅጉ ይጻረራል። እነዚህ ጸረ ሀገር ጸረ ዲሞክራሲ ቡድኖች ራሳቸውን በቡድን እያሰባሰቡና እያደራጁ ጥላቻን የሚረጩባቸው ተቋማትን ይጠቁማሉ፣ ይገነባሉ። እስከ መንግስት ማቋቋም ደረጃ ሊደርሱ እንደሚችሉ የሀገራችን ተጨባጭ እውነት አሳይቶናል። ወያኔ ከስልጣን በኋላ የጥላቻና የዘረኝነት ተልዕኮን ለማስፈጸም ፖሊሲ ነድፎ የትምህርት ተቋማትን ተጠቅሞባቸዋል። የሃይማኖትና የመገናኛ አውታሮችን ሳይቀር በሚገባ ተጠቅሞባቸዋል። ሁሉም የትምህርት ተቋማት ለወያኔ የጥላቻ ፖለቲካ መጠቀሚያ ሆነዋል። ውጤቱም የማያስማማ፣ የማያደማመጥና የማይተማመን ትውልድ እንዲፈጠር ሆኖላቸዋል። ካድሬ መምህራን ሳይቀሩ የዚህ ተግባር አራማጆች ሆነዋል ቢባል ስህተት አይሆንም። የኢትዮጵያ ህዝብ ዛሬ ህይወቱን እየገበረ ያለው ለሀገሩ አንድነት መከበርና ለእሱ መብት መከበር እንጂ እንደ ወያኔ ሀገሩ እንድትሸነሸን አይደለም። የህዝብ ትግል ይህ ሆኖ ያለ ጠባቦችና ዘረኞቹ ቡድኖች ማላዘናቸውን አላቆሙም። ፖለቲካን በውል ሳይረዱና ሳያውቁ ፖለቲካን የሚያቆኩ በስተዋል። ጽንስ ሐሳባዊ ግንዛቤ ቀርቶ ቃላቶችን መለየት እየተሳናቸው የደቡብ ወይም የኦሮሚያ ዜጋ ይሆናል ሲሉ መስማት ያሳዝናል፣ ያሳፍራልም። ክልል የዜግነት መብት እስከ መስጠት ደረሰ ማለት ነው። በእነሱ አባባል በጥበብ ፖለቲካ የናወዘ ዛሬ ወያኔ ያስቀመጠው የክልል መስመር በኢትዮጵያ ህዝብ ዘንድ ቅቡልነት ያለው እየመሰላቸው ወያኔ የሚሆኑ ወይም ወያኔን የሚመስሉ ተቃዋሚ ነን ባዮች ቁጥራቸው ቀላል የሚባል አይደለም። እውነታው ግን ወያኔ ያሰመረው የክልል መስመር በኢትዮጵያ ህዝብ ተቀባይነት ያገኘና ከግምት ነፃ የሆነ አከላለል እንደሆነ መገንዘብና ማመዛዘን ቅድሚያ የሚሰጠው ተግባር ነው። የመቶ ዓመት የቤት ስራ ሰጥተናል እያሉ ከሚመጻደቁብን ምክንያቶች ውስጥ ይኸው እንደ ቀኝ ገዦች ያሰመሩልን መስመር በዋናኛነት ተጠቃሹ ነው። እኛ በድንበር ስንጨቃጨቅና ሰላም ስናጣ እነሱ ለዝርፊያና ለወንጀላ ተግባራቸው ምቹ ሁኔታ ይፈጠርላቸዋል። በሌላ በኩል ኮያኒ በኋላ ቀጣይ ባለ ስልጣኖችና ገዥዎችን ባዮች ደረኞችን መጠበቅ ተገቢ አስፈላጊም ነው። ወያኒ የለየለት የኢትዮጵያ ህዝብ ጠላት መሆኑ ለኢትዮጵያ ህዝብ ብዙ የሚነገረው ጉዳይ አይደለም። የኢትዮጵያ ህዝብ ከወያኒ የመቃብር ጉድጓድ ላይ አፈር ሳይመልስ ትግሉን አያቆምም። ወያኔን አውረዳችሁ እኛን ሹሙን ባይ ዳግማዊ ወያኔዎችንና ዳግማዊ ደርጎችን እንቅስቃሴና ሩጫን ግን በአንክሮ መከታተልና መታገል ተገቢ ነው። ምክሬ ይህ ነው ሲሉ ደብዳቤያቸውን ያደረሱን አቶ ድንቁ ቶሎሳ ከጅማ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሰላም ጤና ይስጥልኝ። ደብዳቤ ማንበብንጂ መጻፍ እንብዛም ነኝ ግን የግድን ይቺን ወከርኳት። የሀገሬ ፖለቲካ ቢወቅቱት እንቦጭ አድሮቃሪያ እየሆነ ባጀኮ በ1966 ዓመተ ምህረት ዘውዳዊ አገዛዝ በመላ ሀገሪቱ እንደ ሰደድ እሳት እየተቀጣጠለ ቤተ መንግስቱ ዙሪያውን መለብለብ የጀመረውን ህዝባዊ ተቃውሞና አመጽ ለመክታትና ቅስም ለመስበር ሲባል በወቅቱ የትራንስፖርትና የመገናኛ ሚኒስቴር የነበሩት ልጅ እንዳርጋቸው መኮንን በጠቅላይ ሚኒስቴርነት በመሾም ተመከረ። ስለሰውየው ብዙ ተወራ። እንግሊዝ ሀገር የተማሩ ለተባበሩት መንግስታት ዋና ጸሐፊ ሊወዳደሩ መሆናቸውም ለናም ተወራ። ግን የኢትዮጵያ ህዝብ ጥያቄ የፊውዳል ፈላጭ ቆራጭ ስርዓትን ላንዴና እስከናካቴው ለማስወገድ ነበርና በዚህና በመሰሎቹ የትግል ማዘናጊያዎች ሊገታ አልቻለም። ፋሽስታዊ ደርግ ደግሞ በአንድ በኩል የሻቢያና ወያኔ ምርኮኞችን ከስር እየፈታና የውጭ የነጻ ትምህርት ድል ተቃሚዎች እንዲሆኑ እያደረገ በሌላ በኩል ታሪካዊ መቃብሩ ሊከተት ጥቂት ወራት ቀርተውት እንኳን በበርካታ አካባቢዎች ህዝብን ለማሸበር የንጹሃን ደም ሲያፈስ ነበር። ሁለቱም የሩባቸው መንገዶች ከመውደቅ አልታደጓቸውም። ለእንዳልካቸው ካቢኔና ለወታደራዊ ደርግ ፋታ መስጠት አስፈላጊ ነው የሚል ሙግት እንደነበር የማስተውሰው ነው። ወያኔም ምኒልክ ቤተ መንግስት ዘው እንዳለ እንየው የሚል ትግል አፋዛዥ የደንቆሮ ፖለቲካ ያነሱ የነበሩና ወያኔን መክረው እንደሚያስተካክሉ ያዙን ልቀቁን ያሉ ኋላ የፕሮፖጋንዳ የትጥቅ ትግል አስመራ ኮሌጅ እያሰለጠኑ መሆናቸውን ሲወሻክቱ ያሉትን ማስተዋወስ ለቀጣዩ ትግላችን አስፈላጊ ነው። አሁን ደግሞ ወያኔ ዲሞክራሲን ሊገነባ ነውና ትግል አቁሙ ፋታ ስጡ የሚል ጩኸትና ጫጫታ እየሰማው ነው። ከጅግጅጋ እስከ ወልቃይት ከአሶሳ እስከ ያቤሎ ከአፋር እስከ ቴፒ ወዘተ እየተፈጸሙ ላሉት ግድያዎች እስከሚረጋጋ እንዲህ መሆኑ የማይቀር እንደሆነ በአገዛዙ ጠበቆችና በሌሎች መንጋ ፖለቲከኞች ሲነገር ሞኝ ቢመክሩት ከልምዱ አያ ቢያጥቡት ከአመዱ እንደሚሉት እየሆነ ነው። ከመስተካከሉ ከመሻሻሉ በፊት በጣም ያማል የሚል የተሳሳተ አስተሳሰብ አለ። ይህ አባባል ቁጥራቸው ቀላል በማይባል ሐኪሞች የሚዘወተር ነው። ድንገት ስሜቱ እንግዳ የሆነና ሰውነታችን ያለመደው የመምስቃ ያጋጥሞን መለስተኛ የሕክምና ተቋም ብናመራ የሚያጋጥመን ምርመራ ሆድቃችንን፣ ትከሻችንን፣ ማጅራታችንን ጫን ጫን እያደረጉ ካዩን በኋላ አንቲባዮቲክስ ያዙልንና ከመዳናችን በፊት እንደምንሰቃይ ህመሙ እንደሚበረታብን ይነግሩናል። ለብዙዎቻችን ሐኪሞቹ የነገሩን እውነት ይሆንና ስቃያችን የጨመረ ሲሄድ ከመላናችን በፊት ህመሙ እንደሚበረታብን ስለተነገረን ሌላ አማራጭ ከመፈለግ እንሰፍና በሽታችን ስር እየሰደደ ይሄድና ጤናችንን ያናጋዋል። ብዙዎቻችን የዚህ አንቲባዮቲክሱ ከመፈወሱ በፊት ህመሙ ሊጠናብን ይችላል የሚለው የተሳሳተ አስተሳሰብ ተጠቂዎች ነን። አንዳንድ የንግድ ድርጅቶች ገበያቸው ሲያሽቆለቁል ገበያቸውን ሊያግግም ለማድረግ ከድርጅታቸው ውጪ አማካሪ ቀጥሩና የሚከፈለውን የገንዘብ ጥቅም ለማግኘት ሲሉ ብቻ የባጥ የቆጡን ሊቀባጥሩም የኩባንያው ንግድ ቁልቁል ከመወረዱ ሊታደገው አይቻለውም። ለዚህም አማካሪው የሚሰጠው ሐሳብ የኩባንያው ሽያጭ እስከሚያንሰራራ ኩባንያው በርካታ የሽያጭ ኪሳራ እንደሚያጋጥመው ነው። የሰጠውን ሐሳብ ኩባንያው ተቀብሎት የማስተካከሉን ቀን ቢጠብቀው ኪሳራው እየባሰ ይሄዳል እንጂ ማገገም አይቻለውም። ይህም እስከሚስተካከል ድረስ ጉዳት ማድረሱ አይቀሬ ነው የሚለው የስንኩል አስተሳሰብ ተጠቂነት ውጤት መሆኑ ነው። የውያኔ ስርዓት በጥገና ዘመቻ ላይ በመሆኑ ሁሉም ነገር እስከሚስተካከል ድረስ የእርስ በርስ መገዳደል ስርዓት አይቀርምና ፋታን ምስጠው የሚሉ የእፉኝት ልጆች እየፈሉ ነው እኮ። በጅግጅጋ የነበረውን እጅግ ዘግናኝ ጭፍጨፋ የለውጡ ሂደት አንዱ አካል አድርገው ሲያወሩ የጭንቅላታቸውን ባዶነት ለማየት አስችሎኛል። በጅግጅጋ ለተቃጠሉት አብያተ ክርስቲያናት፣ ለተገደሉት ሰዎች፣ ለተቃጠሉት ቤቶች፣ ለተዘረፉት ንብረቶች፣ ለተደፈሩ እናቶችና እህቶች ተጠያቂው ዘረኛው ስርዓት በአጠቃላይ እንጂ የጅግጅጋው ምስለ ወያኔ አብዲና ቡድኑ ብቻ መሆን የለባቸውም። በትንሹ ከዛሬ 2 ዓመት አንስቶ በመስራቅና በመራብ ሐረርጌ በያቤሎ በሶማሌ ልጅ ጦር በሚባለው በሽዎች የሚቆጠሩ ተገድለዋል። በመቶዎች የሚቆጠሩ መኖሪያ ቤቶች ተቃጥለዋል። በመቶዎች የሚቆጠሩ ሴቶች ተደፍረዋል። ከብቶቻቸውና ንብረቶቻቸው ተዘርፈዋል። በትንሹ ከ2 ሚሊዮን ህዝብ በላይ ሰዎች ተፈናቅለዋል። ከጉጂ ወደ 1 ሚሊዮን የሚጠጉ የጌዲዮ ተወላጆች ተፈናቅለዋል። ከበንሻንጉል ከወለጋ ሰዎች ከመኖሪያና ከርሻቸው በኃይል ተፈናቅለዋል። በወለጋ 2 ሰዎች በድንጋይ ተጨፍጭፈው ተገድለዋል። የሁሉ መከራ እስኪጣራ እስኪረጋጋ እንዲህ ያሉ ዘግናኝ ሁኔታዎች መከሰታቸው አይቀሬ ነውና ዝም በሉ የሚሉ ቅርጫት ሆዶች በርክተዋል። በዚህ ሳምንት መያዙ የተነገረለት የጅግጅጋው ፕሬዝዳንት ተብየንኮ የዛሬ 4 ወርም ያለመከሰስ መብቱን አስነስቶ ማሰርና የሱ የክብር ዘብ የሆነውን ልዩ ፖሊስ የሚባለውን ትጥቅ ማስፈታት ይቻል ነበር። አሁንም የታጠቁ ሶማሌዎች ያረርገ ገበሬዎችን እየገደሉ መሆናቸውን እየሰማን ነው። እስከሚረጋጋ ግድያ መገዳደል አይቀርም የሚል ቅዠት እንድንቃሽ የሚዛመተው ጀምብር በሀገርና በህዝብ መቀለድ በመሆኑ ይቁም ብለን ልንጮህ ይገባናል። ሌላ ነገር ላንሳ። በውጭ ምንዛሪ እጥረት ህይወትን ለማሰንበት እጅግ ጠቃሚ የሆኑ መድኃኒቶች ከገበያ መጥፋታቸው የሚታወቅ ቢሆንም ከዛሬ 2 ወር አንስተው የውጭ ምንዛሪ በበቂ መገኘቱ ቢነገርም እስከዛሬ መድኃኒቶቹ ሊገቡ ያልቻሉት እስኪረጋጋ ስቃይ አይቀርም የሚለው ምላሽ ከሆነ መድኃኒቱ ባለመኖሩ ምክንያት በሺዎች የሚቆጠሩ እየሞቱ በሺዎች የሚቆጠሩ በሞትና በህይወት መካከል እየተሰቃዩ መሆናቸው የስርዓቱን ግፈኝነት ያሳያል። ባለፉት 3 ወራት ለሽርሽርና ለመሰል ወጪዎች ወደ ግማሽ ቢሊዮን የሚጠጋ ብር መባከኑ የሀገር ግድያ እንጂ ሌላ ምን ይባላል? የስራአጥነት ችግር ከነባቢ ቃል ባለፈ ምላሽ ሊያገኛል ቻለምና ወጣቶች ስራ የማግኘት ተስፋቸው አልቋል። ባለማችን ከሚገኙ ግንባር ቀደም ጫቋይ መንግስታት ቀዳሚ ከሆኑት ከሳውዲ ከኤሚሬትስ ጋር የተደረጉ ያሉ መተቃቀፎች በሀገራችን ላይ መቅሰፍት የሚያስከትሉ መሆናቸውን ማየት ይግድ ነው። በአሁኑ ወቅት ሳውዲና ሸሪኮቿ በየቀኑ የየመን ህጻናትን በቦምብ እየደበደቡ መሆናቸው ሲታሰብ ከእንደዚህ ያሉ ሀገራት ጋር መሳሳም ማለት የኃጢአታቸው ተቋዳሽ መሆን እንደሆነ ይሰማኛል። ገድሎን ያክመናል የሚባለው የተሳሳተ አስተሳሰብ ለሀገራችንና ለህዝቧ እጅግ አደገኛ መሆኑን ተገንዝበን ወያኔን ለማስወገድ ትግላችንን እናፋፍም የሚል ጥሬን አሰሙልኝ። ሳባ ነኝ ከደብረ ማርቆስ።
የዛሬ ዝግጅታችንን የምናጠናቀው ታዬ ቶላ ከጎላ ሚካኤል አዲስ አበባ በላኩልን ደብዳቤ ይሆናል። የድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ሬዲዮ ስርጭት ደብዳቤን አቶ ኢያሱ አለማየሁ ሃማ ቱማ በሚል የብዕር ስም በ1985 ዓመተ ምህረት ግጥም ወታውቂ በሚል ስያሜ ካሳተሙት ይችን መዝዤ ጀምራለሁ። እንዳባይ ቄጠማ ለመጣ ጎርፍ ጥፍ ብልጠት በሆነበት የጀግና አንገት ለሰይፍ አገርም ለጭንጋፍ ተጋልጠው ቢገኙ መገረም ለምን ነው?
ቀጠማ ዜጋ እኮ ውጤቱ ይኸው ነው። ይቅኔ ያዘለው ሙሉ መልእክት ቢተነተን አንድ መጽሐፍ ይወጣዋል። ይቅኔ የሐማቱማን ረቂቅና ምጡቅ ገጣሚነት በአንድ በኩል እያሳየን፣ በሌላ በኩል እንዲያውም የቅኔ ዋነኛ ዓላማ ደግሞ ኢትዮጵያ አገሬ በቁራኛ የያዛትን ደዌ ግልጥ አርጎ ያሳየናል። አድርባይነት ከጥንት ጀምሮ አገራችንን ለጠላት አሳልፎ በመስጠት የአገራችንን ሉዓላዊነት ያስደፈረ፣ የእድገት ግስጋሴዋን ያሰናከለ ክፉ አሜከላ ነው። በሁለቱ ነገሥታት አጼ ዮሐንስና የአጼ ቴዎድሮስ ፍጻሜ በአድርባዮች በተፈጸመ ደባ ለመሆኑ በታሪክ የተመዘገበ ነው። የአጼ ኃይለ ሥላሴ መንግሥት በአድርባዮች የተቀነባበረ እንደነበር ከታሪክ መጻሕፍትም በሕይወት ከሰነበቱ የዓይን እማኞች መረዳት ችያለሁ። ደርግ በመባል የሚታወቀው የፋሽስት ወታደሮች ቡድንም አምባገነናዊ አገዛዙን ለማስፈን የበቃው በዋነኝነት በአድርባዮች በመከበቡ ነበር እንጂ የጦር መሳሪያውን መቆጣጠር የሚችል ቡድን በመሆኑ ብቻ አልነበረም። ሻቢያና ወያኔም ኢትዮጵያን ለማፈራረስ አልመው የተነሱት እርኩስ ዓላማቸውን ኤርትራን መገንጠል፣ ኢትዮጵያን ማተረማመስ የተሳካላቸው በፖለቲካና በአደረጃጀት ብቃታቸው ሳይሆን በዙሪያቸው ባሰለፏቸው አድርባዮች መሆኑ ፀሐይ የሞቀው አገር ያወቀው ሐቅ ነው። ዛሬም ወያኔ ዋሽቶና ኳሽቶ የጥገና ለውጥ ለማካሄድ መዘጋጀቱን በለፈለፈ ማግስት የአድርባዮች መክተልተል ለወያኔ እስትንፋስ ሆነውና ዘረኛ የአገዛዝ ድጓሙን አጥብቆ አገራችንን የሽምጥ መጋለቡን ለመቀጠል በቅቷል። በተለያዩ ዘመናት አገራችንን ከወራሪ ኃይሎች ለማዳን በተደረጉ ፍልሚያዎች ፊት ለፊት ከተጋፈጠው ጠላት ይልቅ ከውስጥ ሆነው ለጠላት ባደሩ ባንዳዎች የደረሱ ጉዳቶች ከፍ ያሉ መሆናቸው የሚታወቅ ነው። ለዚህም ነው አርበኞች በሽለላቸው ጠላትማ ምንጊዜም ጠላት ነው፣ አስቀድሞ መግደል አሾክሾክዩን ነው የሚሉት። በአገራችን የማምረቻ ድርጅቶች፣ የከፍተኛ ትምህርት ተቋማት ወዘተ እድገቶች ከዘመን ዘመን እንደ ካሮት ይቁልቁል የሆነበት ምክንያቱ በኃላፊነት የሚቀመጡ ስራቸውን የሚመሩት በዙሪያቸው በሚኮለኩሏቸው ባሾክሾኪ በእበላባዮች በመሆኑ ነው። ወያኔ ፈርቀዳጁ የአዲስ አበባ ዩኒቨርሲቲን ለዘረኛነት ዓላማው እንደፈለገው መጠቀም እንዲያስችለው 42 በሙያቸው ስመጥር የነበሩና ለወያኔ የሚያጎበድድ ትከሻ የሌላቸው በአማራነት ፈርጆ ማባረሩ ዩኒቨርሲቲውን የአድርባዮች መታጎሪያ ለማድረግ እንደነበር ለማስታወስ ወዳለሁ። አንድ ሰው በትምህርት መሰላል ከፍተኛውን ደረጃ ረግጦ ለሆዱ በሆዱ ከተሳበ የዚያ ሰው መማር ትርጉሙ ሆዱ ላይ ካነጣጠረ፣ እስኪ ንገሩኝ በሀገራችን ስንትና ስንት ዶክተር እንስሳት እንዳሉ። በአድርባዮችና በባንዶች ከሀገራቸው ጉዳይ የተገፉ የገፋቸውን ስርዓት የጭካኔ ገመና ለህዝቡ ያጋልጣሉ። ታከለ ወልድ ሐዋርያትና በላይ ዘለቀን የመሳሰሉ አርበኞች ንጉሱ በዙሪያቸው ባሰለፏቸው የፋሽስት ጣሊያን ወራሪ ኃይል አገልጋዮች የነበሩትና አገርንና ህዝብን የወጉ ሹምባሾችና ባንዳዎች ነበሩና በንጉሱ ላይ አመጹ። ባንዳን በአጠቃላይ አድርባዮችን ከጉያ ያስጠጋ መንግስት አወዳደቁ አሰቃቂ የሚሆነው አድርባይ የሚሰጠው ምክር ከራሱ ቅርጫቶት ጋር በተያያዘ በመሆኑ በምክሩ ህዝብን ያስበድላል፣ አገርን ያዋርዳል። ለፋሽስቱ ወታደራዊ ቡድን አወዳደቅ አድርባዮች፣ ባንዳዎች፣ አንጃዎች የድርሻቸው ሚና እንደነበራቸው አያጠራጥርም ብላለሁ። አድርባይነት፣ ባንዳነት፣ አንጃነት የህዝብ ጸር፣ የሀገር ጠንቅ ናቸው። ያንድን የፖለቲካ ድርጅት አቅም እና ህልውና ከሚፈታተኑት መካከል በአድርባይ ባንዳዎችና አንጃዎች የሚደርሱበት ጉዳቶች የከፉ ናቸው። የባንዳነትና የአንጃነት መከሰቻ ባህሪያት ተመሳሳይነት ያለው ሲሆን የሁለቱም የገዛ የግል ጥቅማቸውን ከሀገርና ከህዝብ በላይ አድርገው በማየት ለሀገርና ለህዝብ ጠላቶች በአገልጋይነት ይሰለፋሉ። ይህን የህዝብንና የሀገርን ጥቅምና ፍላጎት የሚጻረር ህልማቸው በእጃቸው ለማስገባት የንጹሃንን ህይወት ያጠፋሉ፣ ይገድላሉ። ባንዳም ሆነ አንጃ በአድርባይነት ስር የሚጠቃለሉ ናቸው። በአገራችን የፖለቲካ ድርጅት ታሪክ የመጀመሪያውና በፋና ወጊነቱ የሚታወቀው ኢህአፓ ከምስረታው አንስቶ ለአድርባዮች ጥቃት ሰለባ ሆኖ እንደነበር የሚታወቅ ነው። ኢህአፓ ከአንዴም ሁለቴ ከሁለቴም ሶስቴ ከውስጡ በወጡ አድርባይ አንጃዎች ከፍተኛ አደጋ ደርሶበታል። የቀደሙቱ የፓርቲውን የአመራር አባላትና የሌሎች አባላትን ዝርዝር ለደርግ ነፍሰ ገዳዮች አሳልፈው በመስጠት ከባንዳዎች ጋር አንድ በመሆን ያን ስመጥር ትውልድ አስጨፍጭፈዋል። የኋለኞቹ እንደ ሰፈር አውደልዳይ ጎረምሳ የያፓ አመራር አባላትን ስም በማጥፋት ዘመቻ ተሰማርተው እንደነበር አስታውሳለሁ። ከሁሉም በላይ በኢትዮጵያ ሕዝብ ደምና አጥንት የተመሰረተው ኢሃፓ የሚለውን ስያሜ እስከመጠቀም የተጓዙት አንጃዎች ዓላማቸው እና ከፉ ድርጊታቸው የኢትዮጵያ ሕዝብ የሚያውቀው ነው። ኢሃፓ ቀለም አለው፣ ኢሃፓ የሚያሰኘው ኢሃፓ ጠረን አለው፣ በሕዝብ የሚወደድ የሚሸተት ኢሃፓ ፍቅር፣ የሀገር የሕዝብ ፍቅር ነው። ኢሃፓ ሐኪም፣ የጉስቁሎች ሐኪም ነው። ኢሃፓ እውነት፣ ቋጠኝ የሚያህል እውነት ነው። ኢሃፓ ዕውቀት፣ ጥበብ የሚዘራበት ዜማ ዋ የሚባልበት ቅኔ የሚዘራበት መጽሐፍ የሚተረጎምበት ኢሃፓ እናት፣ ስፍስፍ ርኅሩኅ ነው። ኢሃፓ ትሑት፣ ሁሌም ለኢትዮጵያ ሕዝብ አንገቱን የሚሰብር ኢሃፓ ቅርስ፣ የሀገር ቅርስ ነው። ኢሃፓ ሀገረ ኢትዮጵያ ነው። ኢሃፓ አርበኛ፣ ለሀገሩ ለወገኑ የሚታገል የሚዋጋ አርበኛ ነው። ኢሃፓ ትምህርት፣ የሚማሩበት ጎጆ የሚማሩበት መስክ ነው። ኢሃፓ አባት፣ ልጆቹን እያሻሸ ሳምሳም እያረገ እየመከረ የሚያሳድግ አባት ነው። ኢሃፓ የኢትዮጵያ ሕዝብ፣ የታሰረው፣ የተሰቃየው፣ የተገረፈው፣ የተጠማው፣ የተራበው፣ የተጎሳቆለው፣ የተጨቆነው፣ የተመዘበረው፣ የተዘረፈው ሕዝብ ነው። በኢሃፓ ስም ጉልት የወጡ ለፖለቲካ ትርፍ ነውና እያተረፉም ተዋርደው ተሸማቀው እንደ ማለዳ ጤዛ መትነናቸው አይቀርም። ገንዘብ የሰረቀም ስም ክቡር ስያሜን የሰረቀም ሌባ ነውና ኢሃፓ በአንደበቱ በብዕሮቹ በተክለ ሰውነቱ ዙሪያውን አርቆ በማየት ችሎታው ይታወቃል። ኢሃፓንን የሚሉ ተኩላዎችም መለየታቸው አይቀርም። እነኚህ ኢሃፓንን ብለው ወደ ሀገር ቤት ለሚመጡት ለሞኝ መቃብር አታሳዩት፣ ቤቴ ነው ውሎ ይገባበታል እንደሚባለው የሚባለውን ጠቅሼ ደብዳቤን ቋጨው። ታዬ ቶላ ከጎላ ሚካኤል አዲስ አበባ። አድማጮቻችን፣ እኛም ለዛሬ ያለንን የደብዳቤዎች አንድ ፕሮግራም በዚሁ እናጠቃላለን። ሳምንት አርብ እስክንገናኝ ደህና ቆዩን። I don't know.
I'm not doing it.